ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
I want to make a change for my people because too long
ለህዝቤ ለውጥ ለማምጣት ነው የምፈልገው። እስከመቼ ነው ይህ አድራጎት የሚቀጥለው? ለውጥ መምጣት አለበት።
ባለፈው አርባ አንስቶ በዩናይትድ ስቴትስ የተለያዩ ከተሞች ከተካሄዱ ብርቱ የተቃውሞ ሰልፎች በሚኒሶታ በነበረው የተሳተፈ አንድ ሰልፈኛ ድምፅ ነው የሰማችሁት።
The memory of George Floyd is being dishonored by rioters.
የጆርጅ ፍሎይድን መታሰቢያ ረብሸኞች፣ ዘራፊዎችና ስርዓት አልበኞች እያጎደፉት ናቸው። ሁከቱንና ንብረት ማውደሙን የሚመሩት ደግሞ አንቲፋዎችና ሌሎችም ግራ ጽንፈኛ ቡድኖች ናቸው።
የዩናይትድ ስቴትስ ፕሬዝዳንት ትራምፕ ናቸው። ዝርዝሩን የዕለቱ አብይ ርዕስ ይመለከተዋል። ሰኞ ግንቦት 24 2012 ዓ.ም ጤና ይስጥልን። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። አዲሱ ሳምንት ተጀምሯል። በሰንብቻውን ደብለቅለቅ ያሉ ሁኔታዎች ያስተናገደችው ዓለም የተሻለ ሳምንት እንደሚኖራት ተስፋ እናደርጋለን። በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ለየት ባለ አቀራረብ ከስቱዲዮ ውጪ ከየቤታችን እያሰናዳን ከምናቀርባቸው ልዩ ልዩ ዝግጅቶች ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ አዳነች ፍስሐዬ፣ ከቴክኒክ አቀናባሪያችን ብርሃን ኃይሉ ከዋና አዘጋጇ ስታብላቸውና እንዲሁም በእያሉበት ሆነው የዕለቱን ዝግጅት ካስተናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ያደረሱን ዘጋቢዎች ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና ከአዳነች ፍስሐዬ።
እንደምን አመሻችሁ አድማጮች፣ ዜናውን ማንብላችሁ አዳነች ፍስሐዬ ነኝ። በኢትዮጵያ ባለፉት 24 ሰዓታት ውስጥ በተደረጉ 2926 የላቦራቶሪ ምርመራዎች 85 ሰዎች የኮሮና ቫይረስ ተገኝቶባቸዋል። ቫይረሱ የተገኘባቸው ሰዎች ከአንድ ወር አራት ሕፃን እስከ 65 ዓመት የዕድሜ ክልል ውስጥ ያሉ 51 ወንዶች እና 34 ሴቶች ናቸው ሲል የጤና ጥበቃ ሚኒስቴር አስታውቋል። 72 ሰዎች ከአዲስ አበባ፣ 4 ከትግራይ፣ 5 ከኦሮሚያ እና 1 ከአማራ ክልል እንዲሁም 3 ሰዎች ከሶማሌ ክልል ናቸው። ከነዚህ ውስጥም 48ቱ ምንም አይነት ንክኪም ሆነ የጉዞ ታሪክ የላቸውም። 19 ሰዎች የውጭ ሀገር የጉዞ ታሪክ ያላቸው እንዲሁም 19 ሰዎች የታወቀ ንክኪ የነበራቸው ናቸው ሲል የጤናው ሚኒስቴር በፌስቡክ ገጹ ላይ አስታውቋል። በአጠቃላይ ኢትዮጵያ ውስጥ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 1257 ደርሷል። የኮሮና ቫይረስ በምርመራ ተገኝቶበት በየካ ኮተቤ ሕክምና ሲደረግለት የነበረ ከዚህ ቀደም ተጓዳኝ ህመም ያለበትና በጽኑ ሕክምና ላይ የነበረ የ30 ዓመት ዕድሜ ኢትዮጵያዊ በትላንትና ዕለት ህይወቱ ማለፉ ታውቋል። በአጠቃላይ በኢትዮጵያ የሞቱት ሰዎች ቁጥር 12 ደርሷል። በሌላ መልኩ በትላንትና ዕለት 8 ሰዎች 3 ከኦሮሚያ ክልልና 5 ከአዲስ አበባ ያገገሙ ሲሆን በአጠቃላይ እስካሁን ባለው ጊዜ 217 ሰዎች ከበሽታው አገግመዋል። የአራት ወራት ዕድሜ ያለው የደቡብ ሱዳን የአንድነት መንግስት ዘላቂ ሰላም ለማውረድ የጀመረው እንቅስቃሴ አንዳንድ ውጤቶችን ቢያስመዘግብም አሁንም አንዳንድ ችግሮች እንደተጋረጡበት የሀገሪቱ የሰላም ሚኒስትር አስታወቁ። አማጺ የነበረው በሪክ ማቻር የሚመራው የደቡብ ሱዳን ህዝብ ነጻ አውጪ ንቅናቄ አባል የሆኑት የአሁኑ የሰላም ሚኒስትር ስቲቨን ፓርኳል በኮሮና ቫይረስ ወረርሽኝ ሳቢያ የሀገሪቱ እንቅስቃሴ በመዘጋቱም ጭምር አንዳንድ የሰላም ፕሮጀክቶች እንቅስቃሴዎች በመቋረጣቸው ችግሮች መፈጠራቸውን ገልጸዋል። ጀምስ ባቲ ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል።
የደቡብ ሱዳኑ ፕሬዝደንት ሳልቫኪር ተቃዋሚያቸው የነበሩትን ሬክ ማቻርን የአገሪቷ ተቀዳሚ ምክትል ፕሬዝደንት አድርገው የሾሙት ባሳለፍነው የካቲት ሲሆን ለረጅም ጊዜ ሲጠበቅ የነበረውን የአንድነት መንግስት መስረታ የደቡብ ሱዳን ሰላም ተስፋ ለመጨረሻ ጊዜ በእጅ እንደገባ መልካም ነገር ተቆጥሮ ነበር። ይሁን እንጂ አንዳንድ የደቡብ ሱዳን ዜጎች ግን ፕሬዝደንት ሳልቫኪር እና ደጋፊዎቻቸው ስለዘላቂው ሰላም ያላቸው ቁርጠኝነት ከልባቸው ነው ወይስ የመንግስታቸው ስልጣን ለማደላደል የሚያራግቡት ነገር ይሆን ብለው ይጠይቃሉ። የሰላም ሚኒስትሩ ቀደም ሲል በኢጋድ አባል አገራት አማካይነት ወጥቶ በነበረው የግዛት መስረታ ስምምነት መሰረት በአንድነት መንግስቱ መስራች ድርጅቶች መካከል በክፍለ ግዛቶቹ ያለው የስልጣን ክፍፍል ጉዳይ እልባት ሳያገኝ ባለበት እንደቆመ ተናግረዋል። በዚሁ ሳቢያ ስለተፈጠረው ችግር እንዲህ ብለዋል።
በስምምነታችን መሰረት ግዛቶችን የሚያስተዳድሩ የክልሎች መንግስታትን መመስረት ነበረብን። የትኛው ግዛት ወደ የትኛው ድርጅት መሄድ እንደሚገባው መወሰን ነበረብን። በሱ ላይ ገና ስምምነት አልደረስንም።
ባለፈው ሳምንት ብቻ በከብት አርቢዎች መካከል በተፈጠረ ግጭት በመቶዎች የሚቆጠሩ ሰዎች ሞተዋል። በሚሊዮን የሚቆጠሩ የደቡብ ሱዳን ዜጎች አሁን እንደተፈናቀሉ ነው። በዚህ ሁኔታ ውስጥ ሰላም ሚኒስትሩ ለርሶ ሰላማዊ መንግስት ሲባል ለመሆኑ ምን ማለት ነው ተብለው ተጠይቀዋል።
አሁን በሀገሪቱ የገጠር አካባቢዎች እየተፈጠረ ያለው ስርዓት አልበኛነት ነው። የዚህ ምክንያቱ ደግሞ በግዛቶች ደረጃ አስተዳዳሪዎች ባለመኖራቸው ሳቢያ የተፈጠረው የፖለቲካ ክፍተት ነው። የእኛ ድርጅት መሪዎች በቦታው ስለሌሉ በችግሩ አይጠየቁም። ይህ ማስተካከል ያለብን ችግር ነው። ለግዛቶቹ አስተዳዳሪዎችን መሾም አለብን። በሀገሪቱ ማዕከላዊ መንግስትና በክልሎች መንግስታት መካከል ያለውን ግንኙነት በማቀናጀት ለህብረተሰባችን ሰላም መፍጠር አለብን። የደቡብ ሱዳን መንግስት ፖሊሲ ይህንን ስምምነት ተግባራዊ በማድረግ በህብረተሰባችን መካከል እርቅና ሰላም እንዲፈጠር ማድረግ ነው።
የአንድነት መንግስቱና የሰላም ስምምነቱን ተግባራዊ ለማድረግ የሚያስፈልጉ ስልጣናዎችን እየሰጡና ዝግጅቶችንም እያደረጉ መሆኑን ሚኒስትሩ ገልጸዋል። ደረጀ ደስታ ነኝ ለአሜሪካ ድምጽ ሬዲዮ።
ኬንያ ውስጥ በኮሮና ቫይረስ ወረርሽኝ እጅግ የተጎዱት የጭነት መኪና አሽከርካሪዎች መሆናቸው ተገለጸ። በኮሮና ቫይረስ መዛመት ምክንያት የእቃዎች እንቅስቃሴ ማዝገሙ ተዘግቧል። የካሜሩን ዩኒቨርሲቲዎችና ትምህርት ቤቶች ዛሬ ተከፍተው በመቶ ሺዎች የሚቆጠሩ ተማሪዎች በትምህርት ገበታቸው ተገኝተዋል። ይህ የሆነውም የኮቪድ-19 ወረርሽኝ የተዛመተ ባለበት ወቅት መሆኑ ተገልጿል። ካሜሩን እስካሁን ባለው ጊዜ 6380 የቫይረሱ በሽተኞች አሏት። ሕይወታቸው ያለፈው 273 ሰዎች መሆናቸው ተዘግቧል። ከቫይረሱ በሽታ የሚድኑት ሰዎች ቁጥር እየጨመረ በመሆኑ በትምህርት ቤቶችም ተገቢ የሆኑ የጤና ጥበቃ እርምጃዎች እየተወሰዱ በመሆናቸው ቫይረሱን ለመግታት እንችላለን የሚል እምነት እንዳላቸው የሀገሪቱ የጤና ጥበቃ ባለስልጣኖች ገልጸዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በዩናይትድ ስቴትስ ዙሪያ የጆርጅ ፍሎይድ በነጮች ፖሊሶች እጅ ያለ መሞትን በመቃወም የሚካሄደው ሰልፍ ትናንት ማታም ለስድስተኛ ቀን ቀጥሏል። ተቃዋሚዎቹ ለውጥ እንዲደረግ ጠይቀዋል። ፖሊሶች በተለያዩ ቦታዎች የሰዓት እላፊውን ገደብ ለማስከበር ሲታገሉ ታይተዋል። ሎስ አንጀለስ፣ ቺካጎ፣ ማያሚ፣ ዲትሮይት እና ፊላደልፊያ የሚገኙባቸው ወደ 40 የሚጠጉ ከተሞች ሌሊት ሰልፍ እንዳይካሄድ አግደዋል። የቴክሳስ እና የቨርጂኒያ አስተዳዳሪዎች አስቸኳይ ጊዜ አውጀዋል። በበርካታ ከተሞች የተካሄዱት ተቃውሞዎች ሰላማዊ የነበሩ ቢሆንም ወደ ሁከት ተለውጠው አንዳንድ ሰዎች ህንጻዎችንና ሱቆችን በእሳት አጋይተዋል። የሱቆች መስታወቶችንም ሰባብረዋል። ኒውዚላንድ ውስጥ በብዙ ሺዎች የሚቆጠሩ ሰዎች አፍሪካዊ አሜሪካዊ ጆርጅ ፍሎይድ በፖሊሶች እጅ መሞትን በመቃወም ዩናይትድ ስቴትስ ውስጥ እየተካሄደ ያለውን ተቃውሞ በመደገፍ ዛሬ ሰልፍ አካሂደዋል። ኦክላንድ ውስጥ የተቃውሞ ሰልፈኞቹ ወደ አሜሪካ ቆንስላ ሄደው በዩናይትድ ስቴትስ የሚሰሙትን የጥቁሮች ህይወትም ዋጋ አለውና ፍትህ ሳይኖር ሰላም አይኖርም የሚሉትን መፈክሮች እንዳስተጋቡ ተዘግቧል። ትናንት ደግሞ በብሪታንያ፣ በብራዚል፣ በካናዳ እና በሌሎችም ሀገሮች ሰልፎች ተካሂደዋል። ትናንት በብዙ ሺዎች የሚቆጠሩ ሰዎች በማዕከላዊው ለንደን ተሰባስበው አሜሪካ ውስጥ የጆርጅ ፍሎይድ በፖሊስ እጅ መሞትን በማውገዝ ተቃውሞ ያሰሙትን በመደገፍ ድምፃቸውን ሲያሰሙ ውለዋል። ፍሎይድ ባለፈው ሳምንት በሚኒሶታ ክፍለ ግዛት ሚኒያፖሊስ ከተማ አንድ ነጭ ፖሊስ ጉልበቱን አንገቱ ላይ ተጭኖ ከስምንት ደቂቃዎች በላይ በመቆየቱ ለህልፈት ተዳርጓል። ይህ የሆነውም መሬት ላይ ዘርግተውት እጁ በካቴና ታስሮ መተንፈስ አልቻልኩም እያለ ድምፁን እያሰማ በነበረበት ወቅት ነው። ዴንማርክ ላይ ትላንት የተቃውሞ ሰልፈኞች ኮፐንሃገን ወደሚገኘው የዩናይትድ ስቴትስ ኤምባሲ ሄደው ጥቁሮችን መግደል ይቁም የሚሉ መፈክሮችን አንግበው አስተጋብተዋል። ጀርመን ላይ ደግሞ ፖሊሶችን ተጠያቂ አድርጉ፣ ፖሊሶች ራሳቸው ገዳይ ሲሆኑ ማንን መጥራት ይችላል የሚሉ መረጃዎችን አንግበው ታይቷል። አሁን ደግሞ በአለም ዙሪያ ያለውን የኮቪድ-19 ሁኔታን እንመለከታለን። አፍጋኒስታን ውስጥ በግንቦት ወር የወረርሽኝ የመዛመት ደረጃ በ684 ከመቶ ከፍ ማለቱን ዓለም አቀፍ የመድህን ኮሚቴ ዛሬ ባወጣው መግለጫ ጠቁሟል። የሀገሪቱ ምርመራ የማካሄድ አቅም በጣም ዝቅተኛ በመሆኑ ሌሎች በርካታ ያልተመረመሩና ክትትል ያልተደረገላቸው ሰዎች ሊኖሩ እንደሚችሉ ኮሚቴው ማስገንዘብ አልቀረም። አፍጋኒስታን ውስጥ ለአስርተ ዓመታት ያህል ግጭት ያልተለየ በመሆኑ በሚሊዮኖች የሚቆጠሩ አፍጋናውያን የምግብ ዋስትና ችግር ሲገጥማቸው ቆይቷል። አሁን ደግሞ የኮቪድ-19 ወረርሽኝ ታክሎበት ሀገሪቱ በሰብአዊ ቀውስ አፋፍ ላይ እንደምትገኝ ዓለም አቀፍ የመድህን ኮሚቴ ገልጿል። ሩሲያ ዛሬ 9035 የሚሆኑ አዲስ የቫይረሱ በሽተኞች መገኘታቸውን አስታውቃለች። ዩናይትድ ስቴትስ እና ብራዚል ብቻ ናቸው ከሩሲያ የበዛ የኮሮና ቫይረስ በሽተኞች ቁጥር ያላቸው። የደቡብ አፍሪካ ትምህርት ቤቶች ዛሬ ሊከፈቱ ነበር፣ ነገር ግን የአስተማሪዎች ማህበራት፣ የትምህርት ቤቶች ሰራተኞች እና የትምህርት ቤቶች አስተዳደር ቦርድ ተቃውሞ በማሰማታቸው ትምህርት ቤቶቹን ዛሬ የመክፈት እቅድ ተሰረዘ። የዋይት ሃውስ ቤተ መንግስት ብራዚል ኮሮና ቫይረስን ለመታገል በምታደርገው ጥረት ለመርዳት 2 ሚሊዮን የሃይድሮክሲክሎሮኪን መድኃኒት መላኩን ትናንት አስታውቋል። ሃይድሮክሲክሎሮኪን በሰፊው ለወባ መድኃኒትነት ያገለግላል፣ ነገር ግን የኮሮና ቫይረስ በሽተኞችን ለማከም ይጠቅም እንደሆነ የተረጋገጠ ነገር የለም። ፕሬዚደንት ትራምፕ ግን የሕክምና ባለሙያዎች የሚሉትን ትተው የኮቪድ በሽተኞች የወባ መድኃኒት የሆነውን ሃይድሮክሲክሎሮኪን እንዲጠቀሙ ሲገፉ ቆይተዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ለሰዓቱ የዓለም ዜና አዳነችን አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሰኞ ግንቦት 24 2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በኮሮና ቫይረስ መዛመት ሳቢያ ልጆቻቸውን በቤት ውስጥ በማስተማር ላይ የሚገኙት የሁለት ልጆች እናት ወይዘሮ ፍቅረ ሰላም ጌትነትን ድምጽ ነው የሰማችሁት። በቤት ውስጥ ማስተማር በእርሳቸውና በልጆቻቸው ላይ ያለውን ተጽዕኖ ይነግሩናል። ሙሉ ውይይቱ በሁለተኛው አጋማሽ ስርጭታችን ይቀርባል። ጠብቋቸው አድማጮች። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። በዩናይት ስቴትስ ማዕከላዊ ምዕራብ ክፍለ ግዛቷ ሚኒሶታ የሚኒያፖሊስ ከተማ ጥቁር አሜሪካዊ ጆርጅ ፍሎይድ ከፖሊስ እጅ ሳለ ሕይወቱ ማለፉን ተከትሎ የተቀሰቀሰው ሰላማዊ ተቃውሞ ወደ ሁከት አምርቷል። በአገሪቱ ዙሪያ ዘረፋ፣ ንብረት የማቃጠልና ሌሎችም የሁከት ድርጊቶች ተፈጽመዋል። በትላልቆቹ የአሜሪካ ከተሞች የሰዓት እላፊ የታወጀና ሕግ አስከባሪዎች በብዛት የተሰማሩ ቢሆንም በዘር መድሎ ጉዳይ ሲንተከተክ የቆየው ውጥረት እየገነፈለ መሆኑን የአሜሪካ ድምፁ ኬን ፋራቦ ከቺካጎ ዘግቧል። ቆንጅታዬ ሌሎችንም ዘገባዎች አክላ እንደሚከተለው ታቀርበዋለች።
ከዋሽንግተኗ ሲያትል ከተማ አንስቶ እስከ መዲናይቱ ዋሽንግተን ዲሲ ባያሌ የአሜሪካ ከተሞች ቀኑን በሰላም የተካሄዱ የተቃውሞ ሰልፎች ፀሐይ ስትጠልቅ ወደ ሁከት፣ ንብረት ማውደምና ቃጠሎ ተቀይረው ያደሩበት በበርካታ አሰርት ያልታየ ሁከት። የ12 ክፍለ ግዛቶች አገረ ገዢዎች ሁከቱን እንዲያስቆሙ፣ ፍርሃት እንዲያስከብሩ የብሔራዊ ዘብ ወታደሮችን አሰማርተዋል። ጆርጅ ፍሎይድ ባለፈው ሳምንት ሰኞ በፖሊስ እጅ እንዳለ ሕይወቱ ማለፉን ተከትሎ ውጥረቱ ተቀጣጥሏል። ጆርጅ ፍሎይድን መሬት ላይ አጋድሞ በጉልበቱ አንገቱን አንቆ የያዘው የሚኒያፖሊስ ከተማው ፖሊስ ዴሪክ ሼቨን የሶስተኛ ደረጃ የግድያ ወንጀል ክሶች ተመስርተውበታል። ተቃዋሚ ሰልፈኞች ይህ በቂ አይደለም፣ ደግሞም በአድራጎቱ የተካፈሉት ሌሎችም ፖሊሶች ሊከሰሱ ይገባል ብለው ጠይቀዋል። ከሚኒያፖሊስ የተቃውሞ ሰልፈኞች አንዱ ለአሶሺየትድ ፕሬስ ሲናገር
I want to make a change for my people because too long
ለህዝቤ ለውጥ ለማምጣት ነው የምፈልገው። እስከመቼ ነው ይህ አድራጎት የሚቀጥለው? ለውጥ መምጣት አለበት። በማውራት በማህበራዊ መገናኛዎች ላይ በመውጣት ለውጥ አይመጣም፣ የታወቀ ነው። በቃ ይኸው ነው።
በአሶሺየትድ ፕሬስ ዘገባ መሰረት ካለፈው ሳምንት ሐሙስ ዕለት ወዲህ በ22 ከተሞች የንግድ ቤቶች ከተቃጠሉባቸው፣ ፖሊሶች ከቆሰሉባቸውና ብዙ ሰልፈኞች ከተገደሉባቸው ሁከቶች በተያያዘ ወደ 1700 የሚጠጉ ሰዎች ታስረዋል። የጆርጅ ፍሎይድን ህልፈት ተከትሎ የተቀሰቀሰው ተቃውሞ ከዩናይትድ ስቴትስ ውጪም ተዛምቷል። በለንደን ጎዳናዎች በብዙ መቶዎች የተቆጠሩ ሰዎች ታስረዋል። የጆርጅ ፍሎይድን ህልፈት ተከትሎ የተቀሰቀሰው ተቃውሞ ከዩናይትድ ስቴትስ ውጪም ተዛምቷል። በለንደን ጎዳናዎች በብዙ መቶዎች የተቆጠሩ ሰዎች ሰልፍ አካሂደዋል። ከለንደኑ ሰልፍ ተካፋዮች አንዱ
Well, we've seen for hundreds of years black people and people
ጥቁሮችና ነጭ ያልሆኑ ሁሉ ለመቶ ዓመታት ያህል ግፍ ሲፈጸምባቸው በየጎዳናው ሲገደሉ አይተናል። እየባሰበት እንጂ እየተሻለው አይመጣም። በቃን የማይሰሙን ከሆነ እኛም ጩኸታችንን እያበረታን ማሰማታችንን እንቀጥላለን። አንዳች ነገር እስኪደረግ ደግሞ አናቆምም። በቅቶናል። ይህ የምታየው የመረረው ህዝብ ነው እዚህ የተሰበሰበው። ለውጥ መምጣት ያለበት ጊዜ ነው።
የሚኒሶታ ዲሞክራት የዩናይትድ ስቴትስ ተወካዮች ምክር ቤት አባሏ ኢላን ኦማር በአገር አቀፍ ደረጃ የለውጥ እርምጃ ሊወሰድ ይገባል ነው ያሉት።
What we are seeing, the unrest we are seeing in our nation isn't just because of
በሀገራችን እያየን ያለነው ሁከት በዚህ ባሁኑ ግድያ ምክንያት ብቻ የመጣ አይደለም። በብዙ ሰዎች ላይ ሲፈጸም የኖረ ተግባር ስለሆነና በርካቶች የፍትህ መጓደል ስለደረሰባቸው ነው።
ፕሬዝዳንት ዶናልድ ትራምፕ ቅዳሜ ዕለት የዩናይትድ ስቴትስ ጠፈርተኞች በስኬት ወደ ጠፈር መምጣታቸውን ተከትሎ ባሰሙት ንግግር ላይ የተቃውሞ ሰልፎቹን አስመልክተው ሰላማዊ ተቃውሞን እደግፋለሁ፣ ህግ ለሚጥሱና ንብረት ለሚያወድሙ ግን ትዕግስት የለኝም ብለዋል።
የጆርጅ ፍሎይድን መታሰቢያ ረብሸኞች ዘራፊዎችና ስርዓት አልበኞች እያጎደፉት ናቸው። ሁከቱንና ንብረት ማውደሙን የሚመሩት ደግሞ አንቲፋዎችና ሌሎችም ግራ ጽንፈኛ ቡድኖች ናቸው። ንጹሃንን የሚያሸብሩ፣ የሥራ መስኮችን የሚያጠፉ፣ የንግድ ቤቶችን የሚያወድሙ፣ ህንጻ የሚያቃጥሉ እነርሱ ናቸው።
የፕሬዝዳንቱ የብሔራዊ ጸጥታ አማካሪ ሮበርት ኦብራያንም ልክ ናቸው ሲሉ ተከላክለዋል።
And the president's outraged by that, then we all are.
ባድራጎቱ ፕሬዝዳንቱ ተቆጥተዋል። እኛንም ሁላችንንም አስቆጥቶናል። መቆም ያለበት ጉዳይ ነው። ኤፍቢአይ፣ ፌደራል የምርመራ ቢሮ አንቲፋን እንዲመረምርና የነዚህን የኃይል ተጠቃሚ ረብሸኞች አድራጎት ስረ መሰረቱን እንዲያገኘው ነው ጥሪ የምናቀርበው። ደግሞም እነርሱ ከሰላማዊ ተቃውሞ ሰልፈኞች ጋር ተደባልቀው መታየት የለባቸውም። ሰላማዊ ተቃውሞ ሰልፈኞች ጎዳና ላይ የመሰለፍ መብት አላቸው። ይሄም ነው አሜሪካን ከብዙ ሀገሮች ልዩ የሚያደርጋት።
ቁጥሩ የበዛ ህዝብ ለተቃውሞ ሰልፍ በመውጣቱ የኮቪድ-19 ቫይረስ ስርጭት ይባባሳል የሚል ስጋት ተፈጥሯል። በዓለም ዙሪያ በበርካታ የዩናይትድ ስቴትስ ከተሞች የሚሰማው ፍትህ ከሌለ ሰላም የለም መፈክር እያስተጋባ ነው። ዛሬ በኒውዚላንድ ኦክላንድ ከተማ በሺዎች የተቆጠሩ የድጋፍ ሰልፍ አካሂደዋል። ትናንትና በእንግሊዝ፣ ብራዚል እና ካናዳ እንዲሁም ሌሎች ሀገሮች ሰልፎች ተደርገዋል። ዴንማርክ እና ጀርመን ውስጥም እንዲሁ። በአምባገነን መንግስታት ስር ካሉ ሀገሮችም በሚኒያፖሊስ ፖሊሶች ስለተፈጸመው አድራጎት ትችት ተሰንዝሯል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ አሁን የሚታየው አለመረጋጋት በሀገሪቱ ያለው ዘረኝነትና የፖሊሶች የኃይል ተጠቃሚነት ምን ያህል የከፋ ደረጃ ላይ እንዳለ ያመለክታል ብለዋል። በቅርብ ዓመታት በተቃዋሚዎቿ ላይ የከፋ የኃይል ጥቃት ያደረሰችው የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ደግሞ የዩናይትድ ስቴትስ ባለስልጣናት በህዝባቹ ላይ የምትፈጽሙትን ጥቃት አቁሙ፣ ህዝቡን ትንፋሽ አትከልክሉት ሲሉ ተደምጠዋል። በሌላ በኩል Netflix፣ Google፣ Citibankን ጨምሮ በርካታ ኩባንያዎች ለሀገር አቀፉ ተቃውሞ እንቅስቃሴ ድጋፋቸውን አሰምተዋል።
ቆንጅታዬ ለዘገባው አመሰግናለሁ። አድማጮች፣ በተከታዩ መጽሔት ርዕስ ከዩናይትድ ስቴትስ ወደ ኢትዮጵያ ጉዳይ ነው የምንሻገረው። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ህግ ከማስከበሩ ባሻገር በሚል ርዕስ ባለፈው ሳምንት ያወጣው ሪፖርት በክፍተቶችና ስህተቶች የተሞላ ነው የሚል ትችት እየቀረበበት ነው። ኢትዮጵያ ውስጥ እየተፈጠረ ያለውን ሁኔታ ሙሉ ገጽታ የማያሳይና የተወሰኑ የፖለቲካ ኃይሎችን ፍላጎት በተጣሱ መብቶች አሽሉኮ ለማንጸባረቅ የሞከረ ነው ሲሉ የተቹት የአማራና የኦሮሚያ ክልል መንግስታት ሪፖርቱንም እንደማይቀበሉ ገልጠዋል። በሌላ በኩል የኦሮሞ ፌደራላዊ ኮንግረስ ኦፌኮ በበኩሉ በሪፖርቱ የኦሮሚያን ጉዳይ በሚመለከተው ክፍል የአንድ ዞን ጉዳይ ብቻ በመካተቱ በኦሮሚያ ክልል እየተፈጸመ ካለው የመብት ጥሰት አንጻር አንሷል ከመባል በስተቀር የተፈጸመው ነገር የሚካድ አይደለም ይላል። የኦሮሞ ነጻነት ግንባር ኦነግ መንግስት ሌሎችን ለመወንጀል ከመነሳቱ በፊት በራሱ ላይ የቀረቡትን ትችቶች ተቀብሎ ቢያስተካክል የተሻለ ነበር ብሏል። የአማራ ብሔራዊ ንቅናቄ አብን በበኩሉ ድርጅቱ በአማራ ክልል በኩል ያለውን የሪፖርቱን ክፍል በተመለከተ በሰጠው አስተያየት የአምነስቲ ሪፖርት ድርጅቱ ቆምለታለው ከሚለው የሰብአዊ መብት መርሆች ጋር የሚጣረስና ፍጹም ገለልተኝነት የጎደለው ሚዛኑን የሳተ ሪፖርት ነው ሲል ተችቶታል። ጽዮን ግርማ ይህንን አስመልክቶ በርካታ ወገኖችን አነጋግራ ሰፋ ያለ ዘገባ አዘጋጅታለች።
ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ባለፈው ሳምንት አርብ ግንቦት 21 2012 ዓመተ ምህረት በመስራቅና ምዕራብ ጉጂ ዞኖች እንዲሁም በአማራ ክልል ሰሜን ጎንደር ዞን ውስጥ በመንግስት የጸጥታ ኃይሎች የሰው ልጅ ሰብአዊ መብት የሚጋፉ የመብት ጥሰቶች መፈጸማቸውን በመግለጽ ያወጣውን የ50 ገጽ ሪፖርት የአማራ ክልልና የኦሮሚያ ክልል መንግስታት እንደ ጉዳዩ መለያየት የየራሳቸውን ምክንያት በማቅረብ ተቃውመውታል። የኦሮሚያ ክልል የኮሙኒኬሽን ጉዳዮች ኃላፊ አቶ ጌታቸው ባልቻ ክልሉ በድርጅቱ የቀረበውን ሪፖርት ያልተቀበለው የሚዛናዊነት ችግር ስላለበትና የተወሰኑ የፖለቲካ ኃይሎችን ፍላጎት ለማሟላት የተሰራ በመሆኑ ነው ይላሉ።
ጥናቱ ሲካሄድ ለመነሻ የወሰዳቸው ለምሳሌ በእኛ ክልል ወደ ጉጂ ዞን የተከሳቸው ወደ 139 የሚሆኑ ዜጎች ህይወታቸው አልፏል ወካላትና በክልሉ ልዩ ኃይል የሚል ሪፖርት ካወጣ በኋላ ከዛ ውስጥ በጸጥታ አካላትና በመንግስት ኃይሎች ተገደሉ ብሎ ያወጣው ወደ 1916 ብቻ ናቸው። ከዛ የቀሩትስ እነማን ናቸው? በምን አግባብ ነው የተጎዱት የሚለውንም በትክክል አላመላከተም። በሌላ በኩል ደግሞ አንድን የሰብአዊ መብት ጉዳይ ስናነሳ ሰብአዊ መብት ማንንም የሚመለከት አይደለም እና ሁሉንም ያቀፈ መሆን መቻል አለበት። ሰብአዊ መብት ከመነሻው ከምንድን ነው የተነሳው? ለምን ሊፈጠር ቻለ? የኢትዮጵያ ተጨባጭ ሁኔታ ለሰብአዊ መብት ጥሰት የሚያጋልጥ ነው አይደለም? ለምንድን ነው ይሄ የተደረገው የሚለውን ጥያቄ አይመልስ። ስለ አንድ አካባቢ ብቻ ስለ አንድ ኤሪያ ብቻ የተከሰተውን የሰብአዊ ጥሰት ሪፖርት አድርጓልና ሚዛናዊነት ይጎለዋል።
አምነስቲ ሪፖርቱን ሲያወጣ የተወሰነ ክፍልን ብቻ በመዳሰስ ሚዛናዊነቱን ከመሳቱ በተጨማሪ ለሪፖርቱ በመረጃ ምንጭነት የተጠቀመው ግብአት ከአንድ ወገን የተሰበሰበ መረጃ ብቻ ነው ይላሉ። ይህንን የክልሉን መንግስት አቋም በማንጸባረቅ ለሀገር ውስጥ መገናኛ ብዙሃን መግለጫ የሰጡት የኦሮሚያ ክልል ያስተዳደርና የጸጥታ ቢሮ ኃላፊ አቶ ጅብሪል መሐመድ ይህንን ክስ ያጠናክራሉ።
አንደኛው አጥኚ ቡድን ነው። አጥኚ ቡድን የኦነግ አባላት ኦነግ ስልጣን ካልያዘ ኢትዮጵያ ኢትዮጵያ አትሆንም፣ ኦሮሞ ኦሮሞ አይሆንም ብሎ የሚያስብ የሽግግር መንግስት ካልተዋቀረ ብሎ ቀን ከሌሊት የሚሰሩ አካላት ስለሆኑ በእነዚህ ጥናት የሚመጣው ውጤት ከገለልተኝነት የበለጠ ወገንተኝነት፣ መረጃውም የሚሰበሰበው ከህብረተሰቡ ሳይሆን ከሸኔ አባላት እንደሆነ መረዳት ይቻላል።
አቶ ጌታቸው ባልቻም አምነስቲ መረጃ በሚሰበስብበት ጊዜ የሁሉንም ዜጎች ድምጽ በእኩል ማካተት አልፈለገም ሲሉ ይወቅሳሉ።
መንግስትን የሚቃወሙ ኃይሎችን የደገፉ መንግስትን ግን ለሰብአዊ መብት መከበር የሰራቸውን ስራዎች ጥላሸት የቀቡ ናቸው። የኢትዮጵያ መንግስት ከዚህ በፊት ከነበረው በተለየ ሁኔታ በዚህ 2 ዓመት ውስጥ የሰብአዊ መብት ጥሰትን ለመከላከል ከዚህ በፊት ተሳተፋቸውና ባላቸው ልዩነት ከሀገር ተሰደው የነበሩ የፖለቲካ ፓርቲዎችና ግለሰቦች ወደ ሀገራቸው እንዲመለሱ የማድረግ ከዛም በላይ የሚዲያ ነጻነት እንዲኖሩ በማድረግ እና ከዛም በሀገራችን ደረጃ በፖለቲካ አመለካከታቸው ያለምንም ሰበብ የታሰሩትና ለዛም የሚጋብዝ ህግን እስከ መሻር ድረስ የደረሰ መንግስት ነው እና ለምንድን ነው ወደዚህ የገባው ብሎ ሳይገመግም ዝም ብሎ ያቺን ጫፍ ብቻ ይዞ ሪፖርት ማውጣቱ ነጻና ገለልተኝነቱን ጥያቄ ውስጥ ይከታል።
አምነስቲ ባወጣው ሪፖርት ያለ ፍርድ የተፈጸሙ የሞት ቅጣት በሚል ርዕስ ስር 16 ሰዎች በምዕራብ ጉጂ ዱግዳ ዳዋ በሚባል አካባቢና ምስራቅ ጉጂ ደግሞ 23 ሰዎች በአጠቃላይ 39 ሰዎች መገደላቸውን የተገደሉት ሰዎችም ታጣቂዎች ያልሆኑ ሰላማዊ ዜጎች እንደሆኑ ጠቅሷል። የኦሮሚያ ክልል መንግስት የአምነስቲ አጠቃላይ ሪፖርት የሚዛናዊነት ችግር እንዳለበት መግለጹ እንደተጠበቀ ሆኖ ይህንን ዝርዝር አይቀበለውም ወይ የሚል ጥያቄ አንስተንላቸው ነበር።
በሀገራችን በተፈጠረው ግጭትና የህግ የበላይነትን ለማስከበር በሚሰሩ ስራዎች ሽሞታ አልጠፋም፣ ንብረት አልወደምም የሚል እምነት የለንም። በግሌ እንደ መንግስትም የዚህ አይነት አቋም የለም። ግን ጥናቱ ተጠና ከተባለ ጥናቱ ሁሉንም ጥያቄ መመለስ ነበረበት። ወገናዊነቱ ያጎላ ነው የሚለው አሁን ጥናቱ ትክክለኛ ነው ጉዳቱ ደርሷል ብዬ ለመናገር ያኔ የተፈጠረው ችግር በማን ነው የተፈጠነው? 39 ሰዎች ሞቱት በማን ነው? 36 በመንግስት የመከላከያ ኃይል ደግሞ የጥቃት አላፊ ሆነ ከተባለ ሌሎች ውስጥ በማን ነው የሞቱት የሚለውን አልመለሰም ጥያቄ። ስለዚህ በእኛ በኩልና ፖሊስቲክ የሆነ ጥናት አድርገን ጉዳት የደረሰባቸውን አካባቢዎች ህዝቡንም በማነጋገር ሙሉ ሪፖርቱን አውጥተን ማን ነው ያሷ የሚለውን አጥቂውን አካል በህግ ተጠያቂ ለማድረግ ስራ እንሰራለን መስራትም አለብን ብለን ስለምናምን ማለት ነው። ፎቶ ትክክል ነው ብዬ ለመናገር እንዳልችል ባይዝነት አለበት። ባይዝነት ያለበት ሪፖርት ደግሞ በአንድ ወገን ትክክል አይደለም ብሎ መገምገም አይቻልም።
እስካሁን አልሰራችሁም ሪፖርት? እስካሁን ጥናት አላደረጋችሁም?
ጥናት አልተደረገም። አሁን ምንድን ነው እየተደረገ ያለው? በአንዳንድ አካባቢዎች ሸማቂ ኃይል በሚፈጽመው ጥቃት ላይ ህይወታቸው ያለፈ፣ ንብረት የወደመ፣ እነዚህ አይነቶቹን እስከ 30% የሚሆነውን በተወሰነ ደረጃ የመሰብሰብ ስራ ተሰርቷል። ግን በሙሉ ተጠንቶ ህዝቡ ባለበት ጉዳት የደረገባቸው ሰዎች ባሉበት እያንዳንዱ ተጠርቶ በሀገሩም በመንግስት ጸጥታ ተቋማት የተወሰደ እርምጃም ካለ በግለሰቦች የተወሰደ ካለ በዚህም አሰባብ አስባብ የተጎዱ ካሉ ፖሊስቲክ በሆነ መልኩ ተጠንቶ ተለይቶ ታውቆ አጥቂ የሚጠየቅበት ሁኔታ መፈጠር መቻል አለበት። የአንድን ወገን ነው ብለን የምንለው ከዚህ ነው። ሁሉን ነገር ያቀፈ ቢሆን አሁን አምነስቲ ከተጠቃጠና የጉጂና የቦረና አካባቢ ብቻ ሳይሆን የወለጋ በአጠቃላይ ያለ ሌሎች አካባቢዎችም የደረሱ ችግሮች አሉ። እነዛም በሙሉ በማጥናት ያንን ጥናት መሰረት በማድረግ አጥቂውን አካልም እኛም እንደ ግብአት ወስደን ማለት ነው ለራሱ ጥናት አድርጎ ያንን ጥያቄ መመለስ ስለሚገባው ግብአት አድርጎ እንዲጠቀምበት ግብአት ሊሆን የሚችል ጥናት ማድረግ ነበረበት የሚለውን ነው እያነሳን ያለን።
አምነስቲ ኢንተርናሽናል ባወጣው በዚህ ሪፖርት ላይ በሪኮመንዴሽን ወይም ምክረ ሀሳብ በሚል ባስቀመጠው ላይ ይሄ እንደዚህ ያሉ የመብት ጥሰቶች በማንም የሚፈጸሙ በማ ታጣቂዎች የሚፈጸሙ የመብት ጥሰቶች ወንጀሎች ናቸው። ስለዚህ ወንጀልን የመከላከል ኃላፊነት የመንግስት ነው። የጸጥታ አስከባሪዎች ደግሞ ወደ ህዝቡ የሚገቡት ህዝብን ለማስከበር ነው። ስለዚህ የጸጥታ አስከባሪዎች ደግሞ የዜጎችን ክብር በሚያዋርዱ ሁኔታ ሰብአዊ ክብራቸውን ሲነኩ ደግሞ የመብት ጥሰት ነው። ስለዚህ ሁለት የማስከበር ኃላፊነት ያለበት አገሩን የሚያስተዳድረው መንግስት ዜጎች በምንም አይነት መልኩ ጉዳት እንዳይደርስባቸው የመጠበቅ ኃላፊነት አለበት ይላልና ምን ይላሉ እዚህ ላይ?
ምንም ጥያቄ የለውም። በማንም ይሁን በማን የመብት ጥሰት ተመይ ያንን መብት የጣሰ አካል ተጣርቶ በህግ እንዲጠየቅ የማድረግ ኃላፊነት አለበት። ያንንም ሰብአዊ መብት እንዳይጣስም የመከላከል ኃላፊነት ያለበት መንግስት ነው። የመብት ጥሰትም ሲከሰት ያንን አጣርቶ በህግ ተጠያቂ የማድረግም ኃላፊነት የመንግስት ነው። ይሄ ምንም ጥርጣሬ የለውም። በዚህ ላይ ምንም ጥርጣሬ የለም። በሀገራችንም በተወሰኑ አካባቢዎችም ይሁን ጎልቶ የሚታዩ የመብት ጥሰቶች የሉም ማለት አይደለም። እነዚህ ሲጠኑ ግን ጥያቄውን ከመሰረቱ በስልስና አጥፊውን ለይቶ በሚያሳይ መልኩ ቢቀርብ እኛንም እንደ መንግስት ይደግፋል። ደግሞም አምነስቲ ኢንተርናሽናልም ይሄ ትልቅ ተቋም ነው እና ሲደግፈን በዚህ ላይ መስራት እንችላለን የሚለውን ለማሳየት ነው እንጂ መንግስት ያንን ኃላፊነት የለበትም ሙሉ በሙሉ ይህንን ኃላፊነት ተወጥቷል የሚል አይደለም። በሌላ በአንድ በኩል በሌላ በኩል ደግሞ መንግስት በሀገራችን በተለያየ አካባቢ የሚነሳውን የህግ ክሰትን ለማስተካከል የህግ በላይነትን ለማረጋገጥ እየሰራ ነው ያለው። ያንን አልጨረሰም። ያንን ጨርሶ ሲያበቃ በሀገራችንም የህዝብን ባጠባቂ አለ፣ የሰብአዊ መብት ኮሚሽን አለ፣ ይሄ አካል የህዝብ ተወካዮች ምክር ቤት አለ። ይሄ አካል ደው በተፈጸመበት አካባቢ ወርዶ አጣርቶ አጥፊውን በህግ የመጠየቅ ኃላፊነትም ስልጣንም የተሰጠው ራሱን የቻለ ተቋም አለ። በሀገራችን ግን ደግሞ የህግ በላይነት እያስከበርን ነው ያለ ነው። እዛም እዚህም የሚነሱትን አለመግባባቶችን ወይንም ደግሞ የሽኑ ሸማቂ ወይም የሚፈጥረውን የህግ ጥሰት ያንን ለመከላከል እየተሰራ ነው ያለው። እየተሰራ ጥናት ማድረጉ ጠቃሚ ነው የሚል እምነት የለንም። ግን ደግሞ ያንን ስልጣን ያለው አካል በሀገራችንም ነጻ ሆኖ እንዲደራጅ ተደርጓል። ነጻ ድርጅቱ እንዲያጣራ ያን አጣርቶ ሲያበቃ መንግስትንም ተጠያቂ የሚያደርገው ካለ መንግስትም ኃላፊነቱን ይወስዳል። በሁለት በኩል ማለት አንዱም ባለማስከበር ይለውን ደግሞ በመንግስት አካላት የተፈጸመ የህግ ጥሰት መብት ጥሰትም ካለ ያንን የማስተካከል አላትነት ስላለ ያንን ጥያቄ እንደ ሪኮመንዴሽን የመጣውን እንደ ስህተት አናየውም። አመጣጡ ግን ያንን ሪኮመንዴሽን ጋር ከመድረሱ በፊት ያልተሰሩ ስራዎች በትክክል አልተሰሩ የሚል እምነት ነው ያለ።
የኦሮሚያ ክልል የአስተዳደርና ጸጥታ ቢሮ ኃላፊ አቶ ጅብሪል መሐመድ አምነስቲ ሚዛናዊነቱን ከመሳቱ የተነሳ ስለ 92 ሰዎች ግድያ ምንም ሳይል አልፏል ብለዋል።
ከዚህ ውድመት ውስጥ አንዱ በኦሮሚያ ክልላዊ መንግስት ውስጥ አክቲቪስት ጆን ላይ ሊፈጸም ነው ተብሎ በቀረበው በተሳሳተ መረጃ መሰረት በተካሄደው አመት የደረሰው ውድመት ነው። በእለቱ ቢያንስ ከ92 ሰው በላይ ህይወቱን ሲያጣ ከ200 ሰው በላይ አካል ጉዳተኛ ሆኗል። በብዙ ገንዘብ የሚታሰብ ሀብት ወድሟል። እውነተኛ ዘገባ ከሆነ እነዚህንም ማካተት ነበረበት። በሁለተኛ ደረጃ በአማራ ክልል ዝምዛም የተፈጠሩ ችግሮች ነበሩ። እነዚህም ማካተት ነበረባቸው። ይሄንን ያላካተተ ዘገባ ምክንያታዊ የሆነ የማደናገር ሰርቬ እንጂ መሰረታዊ ሳይንሳዊ የሆነ ጥናት እንዳልሆነ ማንም ሊገነዘበው ይገባል።
በዚህ ጉዳይ ላይ በተደጋጋሚ በመንግስት ላይ ቅሬታ እንደሚቀርብ ላቶ ጌታቸው አስተዋሰን መንግስት ይህንን አዲስ አበባና በሌሎች የኦሮሚያ ክልል ከተሞች በዜጎች ላይ የተፈጠረውን ጉዳት በተመለከተ እንደ መከራከሪያ ከማቅረብ ይልቅ ለምን ራሱ እርምጃ አልወሰደም? ዜጎች ጥቃት ሲደርስባቸው መከላከል ባለመቻሉ፣ ጥቃቱ ከተፈጸመም በኋላ ጥቃቱን ፈጻሚዎች በግልጽ ለፍርድ ባለማቅረቡ መንግስት ራሱ ተጠያቂ ነው የሚሉ አካላት እንዳሉ ጠቅሰን ጠይቀናቸው ነበር። አቶ ጌታቸው
ወቀሳ ሊኖር ይችላል በዚህ ጉዳይ ላይ ያጣራ መንግስት የራሱን አላፊነት አሁን እዚህ ሀገር ምን እንዳለና ወዴት እየሄድን እንደሆነ ሁሉም ያውቃል ብዬ አስባለሁ። በሀገራችን ለውጥ ከመጣ የሁለት አመት እየሆነ ነው። በዚህ የለውጥ ሂደት ውስጥ ያየ ነው በዚህ ሀገር ሁሉንም በኃይል የማስፈጸም የመንግስትን ስልጣን በኃይል የመያዝ ገሎ ቦታ የመቀበልና አንዱ አባራሪ አንዱ ተመራሪ የሚሆንበት ሁኔታ ነው ያለው። ያን የፖለቲካ አመለካከትና አሰራር ለውጠን በዚህ ሀገር የመቻቻል ፖለቲካን ማረጋጋት አለብን። የመቻቻል ፖለቲካ ስናረጋግጥ ደግሞ ሁሉንም ነገር በሰከነ መልኩ እያየ አጥፊው በህግ የሚጠየቅበት ህግና ህግ ብቻ የሚሰራበት የፖለቲካ ኢንተርቬንሽን የሌለበት መሆን መፍታት ያላለበት ይችን ሀገር የሚል አቋም ነው ያለው። በዚህ ሂደት ላይ መንግስት የራሱን አቋም ይወስዳል። ይህንን በዚህ ላይ መግለጽ አልፈልግም። አሁን ግን ጥናቱን ያካሄደው አካል ለማመላከት ያክል ያን ህይወት የጠፋው ህይወት ነውና መብት ነው እሱ። ያን ህይወት ያጠፋው ማን ነው? ጥናት ከሆነ ኮዝና ኢፌክቱን ማሳየት መቻል አለበት። ከምንድን ነው መነሻው የሚለውን አላመላከተም። ያ ነው እንዳውም ጥርጣሬ ውስጥ የከተተ። ያንን ሄዶ ከመፈለግ እዚህ አካባቢ የተፈጠረውን መንግስትንም ተጠያቂ ማድረግ የሚፈልግ ከሆነ ያንን መንግስት ተጠያቂ የሚያደርግበት ሪፖርት ጣብ ነው። በዛ ላይ እርምጃ መውሰድ መንግስት ነው አይደለም? እሱ ላይ ገና የምንሰራበት ይሆናል። ይህም እስካሁን እየተሰራበት ያለ ነገር ስላለ በዚህ ላይ ማንሳት አልፈልግም።
አቶ ጌታቸው መንግስት ዜጎች ሰብአዊ መብታቸው እንዲረጋገጥ እየሰራ መሆኑን ጠቅሰው እርሱ ደግሞ ሰፊ ጊዜ ነው የሚጠይቅ መሆኑን አስረድተዋል። ያንን ለማድረግ አጋዥ ኃይል እንጂ አባባሽ ኃይሎች እንደማይጠቅሙትም ተናግረዋል። በሌላ በኩል የአምነስቲ መግለጫ ተቃውሞ መግለጫ ያወጣው የአማራ ክልል መንግስት ሲሆን የአማራ ክልል የኮሙኒኬሽን ጉዳዮች ኃላፊ አቶ ግዛቸው ሙሉነህ ክልሉ መግለጫውን የተቃወመበትን ምክንያት ያስረዳሉ።
አንደኛ የክልሉ መንግስት ዋና ዋና ኃላፊዎች ወይም የሚመለከታቸው ተቋማት ተካተው ሪፖርት መስጠት ነበረባቸው፣ መጠየቅ ነበረባቸው። ሁለተኛ የሰጡትን ቢሆን ለምሳሌ ደህንነትና ሰላም ቢሮ የሰጠው መረጃ በሚገባ ያልተካተተ በመሆኑ አጠቃላይ ሪፖርቱ አንድ ወገን በሌላው ላይ የተነሳ አድርጎ መሳሉና ፍትሐዊ ባለመሆኑ ምክንያት ነው። ሌላው እንግዲህ አማራ ክልል ላይ ወደ 15 ዞኖች አሉ። ከአጠቃላይ ከአማራ ክልል በተለያዩ ክልሎች የተፈናቀሉ ሰዎች አሉ። ቤኒሻንጉል ላይ የተፈናቀሉ፣ የሞቱ፣ የተገደሉ አሉ። ኦሮሚያም በተመሳሳይ እንዲህ አይነት ችግር የደረሰባቸው፣ ሶማሊያ አካባቢ እንደዚህ አይነት ችግሮች ነበሩ። እንደ ሀገርም የአማራን የተፈናቀላል እዛው ቅማንትም ሆኖ አማራ የተፈናቀላል እዛ በአንድ አካባቢም ሆኖ በተመሳሳይ ቅማንትም ተፈናቅለው አልተፈናቀለም አንልም። ይህንን ሁሉ አካቶ ፍትሐዊ በሆነ መንገድ መረጃውን ያላወጣ ስለሆነ ነው እኛ የምንቃወሙ ማለት ነው። ትክክለኛ አይደለም ብለን የምናስበው። ሁለተኛ የተገደሉ አማራዎች አሉ፣ የተገደሉ በስራ ላይ ያሉ የፖሊስ አባላት አሉ እና የሞተው የአማራ ክልል ነዋሪዎች ናቸው ቅማንትን ጨምሮ። እና ቅማንት በተለየ ሁኔታ የዘር መድሎ እንደተፈጠረ አድርጎ ማንሳቱን ብዙ አልተቀበልነውም። ትክክልም ሊሆን አይችልም። ከዛ ውጪ አማራ ክልል በቅማንት ላይ የተፈጠረው የጠቡ መነሻ የግጭቱ መነሻ ችግሩ አልደረሰም አይደለም፣ ሰው አልተፈናቀለም አላለም። የግጭቱ መነሻ ግን አማራ ፖሊስ ሚኒሻ አይደለም ችግሩን የፈጠሩት። ለዚህ ሆን ብሎ አማራ ክልልን ለማተራመስ የተደራጀ ጽንፈኛ ኃይል ነበር። በተመሳሳይ ሰዓት ደግሞ ከህዋት አካባቢ አመራሮች አካባቢ ለዚህ ስራ ተልኮ እየተሰጣቸው ፋይናንስ እየተደረጉ የሚንቀሳቀሱ ኃይሎች ነበሩ። በእነዚህ ዋና ዋና ምክንያቶች ፖቱም በጥቅሉ አልተቀበልንም።
ከሰላምና ደህንነት ውስጥ ያላካተታቸው መረጃዎች እነሱ ቢካተቱ ኖሮ ሙሉ ያደርገው ነበር?
ሊሆን አይችልም። ከሰላምና ደህንነትም ቢሆን ወሰድ ያለው መረጃ የሪፖርቱ አካል አልተደረገም ነው።
በሪፖርቱ ላይ የተጠቀሱት ዜጎችን ለምሳ 50 ምናምን ሰዎችን በአንድ ጉድጓድ ውስጥ መቅበር፣ ግድያ፣ በፎቶ ደግሞ የታዩት በአካል መጉደል፣ እነዛ አልተፈጸሙም የሚል አቋም አላቸው።
በቅማንትም በአማራም ህዝብ ላይ በተቀሰቀሰ ጽንፈኛው በቀሰቀሰው ከወዲህም ከወዲያም የሞቱ ሰዎች አሉ፣ ህይወት አልፏል። ይህንን በእጅጉ አውግዘ ነው አለ በወቅቱ። ከዛ ውጭ ግን በአንድ ጉድጓድ ተቀበረ እንደዚህ ሆነ የሚለው ግን ትክክለኛ መረጃ አይደለም። ከቅማንት ሰው አልሞተም አንልም፣ ሞቷል። ከአማራ ሞቷል። ቅማንት እኮ የኛ ማህበረሰብ ነው። የቅማንት ማህበረሰብ፣ የአማራ ማህበረሰብ የኢትዮጵያዊ ናቸው። አዘሴንታያን የአማራ ክልል ህዝቦች ናቸው። ሁለት ወንድማማ አንድ ወንድማማች ህዝቦች ናቸው። ትማማች ህዝቦች ናቸው። ተለያይቶ አያውቁም። በክፉም በደጉም አብሮ የኖሩ ህዝቦች ናቸው እነዚህ ህዝቦች። ስለዚህ ይሄንን ለመለያየት ግን ሆን ብሎ ማይሰራ ሴራ የለም። ሲፈልግ ሌላ የቆርጦ ቀጥል ፖለቲካ አለ፣ የተቀነባበረም ይለቀቃል የበለጠ ግጭቱ እንትን እንዲል። ስለዚህ ሁለቱ ህዝቦች አንደኛ መጣላት የሚፈልጉ አይደለም፣ አብረው የኖሩ ናቸው፣ ተዋልደዋል። መለየት አችልም አንዱን ከሌላው። ስለዚህ በዚህ መካከል ያለውን እየተባለ ጉዳቱ አለ፣ ጉዳቱን እናምናለን። ከሁለቱም ፍትሃዊ አይደለም ነው እንጂ ሰው መሞቱን እኮ አቅል ነው አይደለም፣ በእጅጉ ነው የኮንን ነው። መንግስት ይህንን ለመፍታትም ጥረት አድርጓል። መንግስት የክልሉ መንግስት ከፌዴራል መንግስት ጋር ተባብሮ በሰራው ስራ ነው ችግሩን ፈቶ አሁን ላይ በሰላማዊ መንገድ እንደ ድሮ እንዲኖሩ እድል የተፈጠረው። ይህንን በዚህ ደረጃ ነው ማየው።
ዜጎች እንደዚህ አይነት አሰቃቂ ነገር በየትኛውም መልኩ እንዳይፈጸምባቸው የመንግስት ኃላፊነት ነው ይላል መግለጫው። በማጠቃለያው በሪኮመንዴሽን ወይም በምክረ ሀሳብ ላይ ያስቀመጠው የመንግስት ኃላፊነት ነው ዜጎች ከየትኛውም ወንጀል እንዲጠበቁ ማድረግ ይላል። እና መጀመሪያውንም መፈጠር አልነበረበትም። ከዛ ደግሞ ከተፈጠረም በኋላ የጸጥታ ኃይሎች መሀል በሚገቡበት ሰዓት ለአንድ ወገን ያዳሉ ነበሩ፣ እሱ መፈጠር የለበትም ብሎ መጨረሻ ላይ የሚደመድመው በመንግስት ነው፣ በመንግስት ላይ ነው። ምን አሉት ለዚህ ምላሽ?
ልክ ነው። የዜጎች ሰላማዊ ደህንነታቸው እንዲጠበቅ የማድረግ ኃላፊነት አለበት። እንደተባለውም በዚህ መንገድ የጸጥታ አካላት ተሰማርተዋል፣ ሌላም ኃይል ተሰማርተዋል። የመንግስት አካላት አመራሮችን ጨምሮ ሰላም ለማስከበር እነሱ በሰሩት ስራ መፈጠር ያልነበረበት ችግር ተፈጥሯል። ግን የተፈጠረውን ችግር ደግሞ ማርገብ ስላለበት መንግስት በዚህ ደረጃ ችግሩን አርግቦ ነው ስራ ሰርቶ ነው መስዋዕትም ጭምር ሆኖ በርካታ ፖሊስ ኃይል ሞቶብን በርካታ ሚኒሻ ሞቶ ነው ወደዚህ ሰላማዊ እንትን የመጣውና ይሄ ጽንፈኛ ቡድን ምንለው ቀላል ቡድን አልነበረም። የታጠቀ ኃይል ነው የነበረው። ስለዚህ ከዚህ ኃይል ጋር ገጥሟል። በዚህ መንገድ ሰላም እንዲፈጠር አድርጓል እንጂ በሰላማዊ ዜጎች ላይ መንግስት የወሰደው እርምጃ የለም። ይሄ መታወቅ አለበት። ለዚህ እኮ ነው ፍትሃዊ አይደለም ሪፖርቱን ያተተው። ቅማንት ማህበረሰብ ላይ የኢንሽካራት የፖሊስ ክልሉ መንግስት የልዩ ኃይል አካላት ዘመቻ እንደከፈቱ ያስመስል ሪፖርት የተነሳው ይሄ ትክክል አይደለም። መንግስት የገባው የተፈጠረውን የጸጥታ ችግር ለማርገብ ለመፍታት ነው። ኢቭን አንዳንዶችን ወደ ጥፋት ውስጥ የገቡትን ሳያውቁ ወደ ጥፋት የገቡትን አውቀውም የገቡትን ለይቶ ወንጀለኞችን የመያዝ ከዛ ውጭ ያሉትን ደግሞ በእርቅም ጭምር ፈትቶ ነው በሰላማዊ መንገድ ወደዚህ ያመጣውና የመንግስት ኃላፊነትም መፈጠር አለበት የሚለው አንድ ነገር ነው። ቀድሞ ጥንቃቄ መደረግበት የሚለው ነገር አንድ ነገር ነው። ነገር ግን ከተፈጠረ በኋላ ችግሩን ለመፍታት ከፍተኛ መስዋዕትነት ከፍሎ ነው ወደዚህ መንግስት ያመጣው የሚለው መዘንጋት የለበትም።
አቶ ግዛቸው ይህ ችግርም መስከረምና ጥቅምት አካባቢ መፈጠሩን ገልጸው አሁን ነገሮችን አረጋግተው ሰላማዊ በማድረግ ላይ ያሉ አምነስቲ ሚዛናዊነቱን የሳተ ጎዶሎ ሪፖርት አቅርቦ በህዝቦች መካከል ቅሬታ እንዲፈጠር መሞከሩ ለሰብአዊ መብት እታገላለሁ ከሚል ድርጅት የሚጠበቅ አይደለም ይላሉ።
የከፋው ችግር የነበረው መስከረምና ጥቅምት አካባቢ ላይ፣ ከዛ በኋላ ህዳር ጀምሮ ነገሮች እየረገቡ መጥተው አሁን ላይ ደግሞ እየተፈጠረ ግንኙነቱ እየተፈታ አንዳንዶችን ወደ ጫካ የሚሸሹ ሰዎች ነበሩ እንዲህ ችግር የፈጠሩ እነሱንም አምጥቶ ጭምር እየተፈጠረ የበለጠ የድሮ ሶሊዲትሪ እንዲመጣ ነው የተደረገው። በዚህ መንገድ ሪፖርቱ አሁን ወደ አንድ ሳይድ ሲያዳላ የተጎዳ ማህበረሰብ አለ። አየሽ፣ ከቅድም ጉዳቱን ተቀብያለሁ፣ ጉዳቱ የመጣበት መንገድ የተገለጸበት ትክክል ያለ ከቅማንት ማህበረሰብ መሞት ያልነበረበት ሰው ሞቷል፣ መፈናቀል ያልነበረበት ሰው ተፈናቅሏል። ከአማራ ማህበረሰብ መሞት ያልነበረበት ሰው ሞቷል፣ መፈናቀል ያልነበረበት ሰው ተፈናቅሏል። ንብረት ወድሟል ከሁሉም ሳይድ። ስለዚህ ይህን ሰው ስናስታርቅ መንግስት አንዳንዱን እገዛ ማድረጉ ቤት ሰርቶ ለሁለቱም ማህበረሰብ ነው ያስገባ ወደ ቀያቸው ይለለን እንከር ተደርጎበታል ከፍተኛ የሆነ ገንዘብም ጭምር። በዚህ መንገድ አንዱን ተጎዳ ሌላውን ጎጂ አድርጎ መሳል እንዳሆነ ሳለ ሁለቱም በኩል የተጎዱ ሆኖ ሳለ ወደ ሌላ ቀራ ዩስ ዲቪዥን ከፍተኛ ጥያቄ እንዳነሳ ሊያደርግ የሚችል ስለሆነ በዚህ አግባብ ፍትሃዊ ነው መሆን ያለበት ሪፖርቱ የሚል ወቀሳ ነው እና በዚህ መንገድ ነው ያልተቀበልነው የሚለውን ለማንሳት ነው እና የራሱ የሆነ አሉታዊ ተጽዕኖ እንደሚኖረው መገመት የሚያስቸግር አይመስለኝም።
ሁለቱ የክልሉ ባለስልጣናት እንደሚሉት ከሆነ አምነስቲ በዚህ ሪፖርት የአንድን ወገን ፍላጎት በማንጸባረቅ ኢትዮጵያን ለመረበሽ ለሚፈልጉ ኃይሎች መሳሪያ ሆኗል ነው። አድማጮች፣ ዘገባው አልተጠናቀቀም። በዚህ ጉዳይ ላይ የፖለቲካ ፓርቲዎችን አነጋግረናል። ወደ አምነስቲም ተመልሰናል። ክፍል ሁለቱን በነገው ምሽት ይዘን እንመለሳለን።
ዮንን ለዘገባው አመሰግናለሁ። በትላንትና ሁለት በራያ ቆቦ ወረዳ ዋና አስተዳዳሪና በጸጥታ ዘርፍ ኃላፊ ላይ በተፈጸመው ግድያ የተጠረጠሩ ግለሰቦችን በቁጥጥር ስር ለማዋል ፖሊስ አሰሳ እያደረገ መሆኑን ተገለጸ። የአካባቢው ህብረተሰብ ከኮሮና ቫይረስ ወረርሽኝ ለመጠበቅ የወጡ ህጎችን በአግባቡ አለመተግበሩ እንዲህ አይነቱን ህይወት የሚያሳጣ ግጭት አስከትሏል ይላል የወረዳው ፖሊስ ጽህፈት ቤት። የሟቾቹ የቀብር ስነ ስርዓት በዛሬው ዕለት ተፈጽሟል። ምክትል ጠቅላይ ሚኒስትር ደመቀ መኮንንና የክልሉ ርዕሰ መስተዳድር ተመስገን ጥሩነህ በሁለቱ የወረዳው አመራሮች ሽልፈት ያደረባቸውን ሀዘን ገልጠዋል። መስፍን አራጌ ዝርዝሩን ይዟል።
የወረዳው ዋና አስተዳዳሪ ስዩም መስፍንና የአስተዳደርና ጸጥታ ዘርፍ ኃላፊው መንገሻ ሞላ ትናንት ወልዲያ ላይ ስብሰባ ተከታትለው በመመለስ ላይ ሳሉ ቆቦ ከተማ ለመድረስ 12 ኪሎ ሜትር ሲቀራቸው ነበር ግድያው የተፈጸመባቸው። የወረዳው ፖሊስ ጽፈት ቤት ኃላፊ ዋና ኢንስፔክተር ነጋ ድንበሩ ለአሜሪካ ድምጽ ሬዲዮ በሰጡት መግለጫ የወረዳው አመራሮች ኮሮናን ለመከላከል የወጣውን መመሪያ ጥሷል ብለው ያመኑት የባጃጅ አሽከርካሪ በመከታተል ላይ ነበሩ። ትርፍ ሰው ይዟል የተባለው የባጃጅ አሽከርካሪ አመራሮቹን ጥያቄ ባለመቀበል በከፍተኛ ፍጥነት ለማምለጥ በመሞከሩ አመራሮቹም ተከታትለው ለመያዝ ጥረት ያደርጋሉ ሲሉ ሂደቱን ያስረዳሉ።
ከፍተኛ ፍጥነት እየሄደ ስለነበር የተወሰኑ መንገድ እንደሄደ የሆነ የሰርግ ስርዓት ለካለ እዛ አካባቢ እዛ ሄዶ ቆሞ አገኙት። ፈጥነው ወረድ ለምንድን የረገጥክና ምንድን ያለመግባባት ድርጊት ተፈጽሟል።
አመራሮቹ በተተኮሰባቸው ሽጉጥ ወዲያውኑ የሞቱ ሲሆን ድርጊቱን ፈጽመዋል የተባሉ ግለሰቦችን በቁጥጥር ስር ለማዋል የተጠናከረ እንቅስቃሴ እየተደረገ ነው ብለዋል።
ከትናንትና ጀምሮ የሀገር መከላከያ ሰራዊት አካባቢ ላይ ያለ የአማራ ልዩ ኃይል ፖሊስ አለ። መደበኛ ፖሊስ ሚሊሻ ኃይላችን በቅንጅት ካሉ ተብሎ የሚታሰበት እንሄዳሉ ተብሎ የሚታሰባቸውን አካባቢዎች አሰሳ ሲያደርግ ነው ያደሩት።
ህዝቡ በተለይ ኮሮናን ለመከላከል የወጡ ደንቦችንና መመሪያዎችን በመተግበር ደረጃ ያለው ውስንነት እንዲህ አይነት ዋጋ አስከፍሏል ይላሉ ዋና ኢንስፔክተር ነጋ።
በአዋጅ የተካተቱ የጤና ሚኒስቴር የሚያወጣቸውን ጉዳዮችን በተመለከተ እንደ ኮማንድ ፖስት እየተገመገመ ግብረ ኃይል የመምራት ሁኔታዎች ናቸው እየተፈጸሙ ያሉት። የህብረተሰቡ ትብብር እኒህ ሰዎች ህዝብን ለማትረፍ ነው፣ ሌላ ፍላጎት ኑሯቸው አይደለም። የሚታገሉት በሽታው ተስፋፍቶ ማህበረሰቡ እንዳይጎዳ ነው። በጣም አሳዛኙ ነገር እነሱ ከሞቱበት አካባቢ ከፍተኛ ቁጥር ያለው ህዝብ አለ።
የአመራሮቹ ስርዓተ ቀብር ዛሬ ጧት የተካሄደ ሲሆን ምክትል ጠቅላይ ሚኒስትር ደመቀ መኮንንና የአማራ ክልል ርዕሰ መስተዳድር ተመስገን ጥሩነህን ጨምሮ የተለያዩ ከፍተኛ አመራሮች በድርጊቱ የተሰማቸውን ሀዘን እንደገለጹ የራያ ቆቦ ወረዳ መንግስት ኮሚኒኬሽን ጽህፈት ቤት አስታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ።
ተከታዩ የመጨረሻው መጽሔቱ ርዕስ ደግሞ ወደ ደቡብ ኢትዮጵያ ይወስደናል። ከሌሎች ከተሞችና ለይቶ ማቆያዎች ውስጥ ወደ ደቡብ ክልል ጠፍተው የሚገቡ ግለሰቦች የክልሉን ህዝብ ለኮሮና ቫይረስ እያጋለጡ ነው ሲል የክልሉ ጤና ቢሮ አስጠነቀቀ። በሲዳማ ዞን የሚገኙ የመንግስት ኃላፊዎች የኮሮና ቫይረስን ወረርሽኝ በመከላከሉ ሂደት ውስጥ የሚፈጠሩ ኃላፊነት የጎደላቸውና በቸልተኝነት የሚፈጸሙ ስህተቶች ወረርሽኙን የመከላከል ስራ አዳጋች ማድረጋቸውን ለአሜሪካ ድምጽ ገልጠዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታትሎታል።
የደቡብ ክልል ጤና ቢሮ ኃላፊ አቶ አቅናው ካውዛ እንዳሉት ባለፉት 3 ቀናት 6 ሰዎች ከአዲስ አበባ ናሙናቸው ተወስዶ ውጤታቸው ሳይገለጥ ወደ ሲዳማ የተለያዩ ክልሎች ገብተዋል። አቶ አቅናው እነዚህ 5ቱም ግለሰቦች ቅዳሜ ቀን በኮሮና ቫይረስ መያዛቸውን የፌደራል ጤና ጥበቃ ሚኒስቴር ካረጋገጠው 95 ሰዎች ውስጥ መሆናቸውን ተናግረው ከነሱ ጋር ንክክ የፈጠሩ ግለሰቦች ለይቶ ማቆያ ውስጥ ገብቷል ነው ያሉት።
በድምሩ 411 ሰዎች ለይቶ ማቆያ ውስጥ ያሉበት ሁኔታ ይገኛል።
በጥንቃቄና በኃላፊነት ጉድለት ከሌላ ከተሞችና ለይቶ ማቆያዎች ውስጥ ወደ ደቡብ ክልል ጠፍቶ የሚገቡ ግለሰቦች የክልሉን ህዝብ ለኮሮና ቫይረስ ያጋለጡ መሆናቸውን ተናግሯል።
እነዚህ ልጆች እንደሚታቁት በተለይ በግንባታ ሰላሳ በጉልበት ስራ የሚሰሩ ናቸው። ኮሚኒቲ ቤዝ በሚለው አሰስመንት ነው ታምፕላቸው ተወሰደው። አሁን ደግሞ አዲስ አበባ ውስጥ ኬዝ መጨመር አለ፣ ስራዎች መቀዛቀዝ አለ። ከዚህ ጋር ተያይዞ ውጤት ሳይገለጽ ወደዚህ የመውጣት ሁኔታ ነው የታየውና ለየት የሚለው በኮሚኒቲ ቤዝድ መሆኑ ነው ማለት ነው።
አምስቱም ከቦርቻ፣ ከባንሳ፣ ከሺፋና ጥቁር ውሃ ወረዳዎችና ከተሞች ተያዙ ሲሆን ቤተሰቦቻቸውን ጨምሮ ከበርካታ ሰዎች ጋር ንክክ ይፈጥሯል ነው የተባለው።
ይሄኛው ችግር እዚህ ሲዳማ ዞን እና ሐዋሳ ከተማ አካባቢ ላይ ያለ ችግር ብቻ እንዳይደለ ህዝባችን እንዲያቅን ፈልጋለን። ደቡብ ክልል አብዛኛው ህዝባችን በተለያዩ ከዝቅተኛ እስከ ከፍተኛ አዲስ አበባ ላይ በስራ ላይ እንዳለ ይታወቃል። በተለይ መካከለኛ ዞኖች አካባቢ ላይ ያለው ሁኔታ አሁን አሳሳቢ ነው። በአጠቃላይ እዛ ከሄዱ ጨምሯል። ስጋቱም ስላለ መውጣት ይታያል። ዛሬ ከተያዙት 411 ውስጥ አብዛኛው በመኪና የመጣ ወጣት ነው። ራሱ በዚህ እድሜ ያለ ወጣት ነው። በተለይ ሐሙስ ጀምሮ የገቡ ልጅም ሊሆን ይችላል ቤተሰብ ሊሆን የትኛውንም ወደ ኳራንቲን እንዲገባ ማድረግ ነገ ከችግር ራሱን መጠበቅ ስለሆነ እንዲዘጋጅና ከኛ ጎን እንዲቆም።
የይርጋለም ከተማ ጤና ጽሕፈት ቤት ኃላፊ አቶ ታምሩ ታማሮ እንዳሉት ከአዲስ አበባ አምልጠው የወጡ ቫይረሱ የተገኘባቸው አምስቱ ግለሰቦች ከባንሳ፣ ከቦሮቻና ከሻፋ ወረዳዎች ተይዘው በይርጋለም ሆስፒታል ሕክምና በመከታተል ላይ ናቸው ብለዋል።
ሶስቱ አሁን ሕክምና ላይ ናቸው። አጠቃላይ ወደ 330 የሚደርሱ ለይቶ ማቆያ ላይ ነው ያሉት። 276 ወንድና 54 ሴቶች ናቸው። አዲስ አበባ ባስ እንትን ተርገው የገቡ ናቸው። ሳምፕል ዛሬ 68 ሳምፕል ተወስዷል። አሁን ከሰዓትም ይቀጥላሉ። ያሰለጠኑ ባለሙያዎች ናቸው፣ ዶክተሮች ናቸው ያሉት እና ሳምፕሉ ነገ ተወስደዋል ቃል አሁን ስክስር እየተላከ ነው ያለ።
አምስት ነበሩ፣ አሁን ግን የነገሩኝ ሶስት ብቻ ናቸው እና
ህክምና ሶስት እየወሰዱ ነው።
ሁለቶቹስ አሁን
ከአምስቶቹ ሳምፕል ተልኳል ከእንደገና።
ስለዚህ ሁሉም ተይዟል ማለት ነው። ከዛ ያመለጡት
ፌደራል ጤና ጥበቃ ታች አርጓል ወደ ዞን ከዛ ተይዟል እና ገና ስማቸው ስለሚያወዛግብ ሁለቱን ክልል ከእንደገና ሳምፕል ተልኳል።
እነሱ ምን ቃላቸውን አልሰጡም ራሳቸው መሆናቸውን?
እነሱ እኮ ውጤቱን ሳይሰሙ ነው ወደዚህ የመጡት።
ግን አዲስ አበባ ተመርምሮ እንደነበር ነግሯቸዋል።
ተመርምሮ እንደነበር ይታወቃል። አሁን ያው እየተመረመሩ ናቸውና
የኮሮና ቫይረስ በመከላከል ሂደት ውስጥ የሚፈጠሩ ኃላፊነት የተጎደላቸውና በቸልተኝነት የሚፈጸሙ ስህተቶች ቫይረሱን የመከላከል ስራ አዳጋች ማድረጉን አቶ ታምሩ አስታውቀዋል።
አንደኛ ኮሚቴ ቤት ሰርቪላንስ ባለው ቤት ለቤት የሚሰራ አለ። ሁለተኛ እዛ ምንጩ ተጣርቶ ንክኪ ካላቸው እዛ ተወስዶ አንድ ቦታ ላይ ኳራንቲን ገብቶ እዛ ከዛ የሚወስድበት ሁኔታዎች ነበርና አሁን ግን እየተደረገ ያለው ነገር ጥሩ እንዳልሆነ ነው። ምክንያቱም አንደኛ ትራንስፖርቴሽን አሁን ዛሬ ራሱ የሚገቡ አለ፣ አሁን ከአዲስ አበባ ወደ ይርጋለም የሚገቡ አለ። እነሱን አሁን ኳራንቲን እንደዝዳን ካለ በቂ ቦታ የለም፣ በቂ ምግብ ተዘጋጀ የለም፣ ክላሲም የለ። አሁን ዩኒቨርሲቲ ነው የተወሰዱ። እዛ ራሱ ያሉ ነገሮች ጥሩ አይደለም። አሁን ብዙ አሁን ከየቀበሌ እየደወሉን ነው። በአዲስ አበባ መጣለም ዛሬ ብቻ ወደ 8-9 ሰውን የደወለ ጥቆማ ሰጠን። በብዛት እየመጡ ያሉት ከዚህ ና እዚህ አካባቢ ናቸው። እና ግን ትራንስፖርት እስካለ ድረስ የትም ይደርሳል ብዬ ነው በብዛት የክን ስራ ነው የሚሰሩት።
በህዝብ ማመላለሻ ትራንስፖርት አገልግሎት ላይ የተለየ ጥንቃቄ እስካልተደረገበት ድረስ ችግሩ ይቀጥላል ያሉት አቶ ታምሩ ለመፍትሄውም ይሄ ነው የሚባል ምክክር አለመደረጉም ተናግሯል። እስካሁን በአጠቃላይ በደቡብ ክልል ውስጥ በኮሮና ቫይረስ የተያዙ ሰዎች ቁጥር 11 የደረሰ ሲሆን ከእነዚህ ውስጥ ደግሞ ሁለት ሰዎች ሞተዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን የዕለት ሰኞ ምሽት ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን በቀጥታ ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው የምወስዳችሁ። ባለፈው ሐሙስ ግንቦት 22/2012 ዓ.ም በኢትዮጵያና በሱዳን ድንበር በተቀሰቀሰው ግጭት ሳቢያ በደረሰው ጉዳት ማዘኑን የኢትዮጵያ መንግስት አስታወቀ። የዚህን ክስተት መንስኤና ተመሳሳይ ግጭቶች የሚፈቱበትን ብልሃት ሁለቱም ወገኖች እንደሚያፈላልጉም የውጭ ጉዳይ ሚኒስቴር ተጠባባቂ ቃል አቀባይ ገልጠዋል። መለስካቸው አምሃ ተከታትሎታል።
የኢትዮጵያ ውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ ግንቦት 20 ቀን 2012 ዓ.ም በኢትዮጵያና በሱዳን ድንበር አካባቢ በተከሰተ ግጭት የተሰማውን ሐዘን ገልጾ በአደጋው ሰለባ ለሆኑ ቤተሰቦች መጽናናትን መመኘቱን ይናገራል። የሚኒስቴሩ መግለጫ አክሎም ሁለቱ አገሮች የተፈጠረውን ችግር ለመቅረፍና በጋራ ለማጣራት አብረው ሊሰሩ እንደሚገባ ይገልጻል። መግለጫውን በመንተራስ ግጭቱ ተፈጥሯል በተባለው አካባቢ የሆነውን ነገር እንዲያብራሩ የኢትዮጵያን የውጭ ጉዳይ ሚኒስቴር ተጠባባቂ ቃል አቀባይ አቶ አንሳሩ ትእዛዙን ቪኦኤ ጠይቋቸዋል።
በድንበር አካባቢ የሚኖሩ የሁለቱ ሀገር ህዝቦች በሚያደርጓቸው ልዩ ልዩ የኑሮ መስተጋብሮች
አንዳንድ ጊዜ መሰል ክስተቶች ይፈጠራሉ። መሰል ክስተቶች ሲያጋጥሙም በውይይትና በንግግር እየተፈቱ ነው የሚኖሩት። እንግዲህ ያብሮ ስለሚኖሩ ክስተቶች መፈጠራቸው አይቀርም። ስለዚህ ባለፈው የተፈጸመው ከዚያ ጋር የሚያያዝ ነው። የሚያደርጓቸው እንቅስቃሴዎች አለመግባባቶች ተፈጥረው ሰው የተጠፋበት ሁኔታ ያለው ከሁለቱም ወገን። ስለዚህ ይህን በዛ ደረጃ ልናየው እንችላለን እና እኛ የተፈጠረውን ችግር ለመቅረፍ ለማጣራት በጋራ መስራት እንደሚገባም ገልጸናል። በአጎራባች አካባቢና በክልል መስተዳድሮች መካከል ያለው የተቀናጀ ትብብር ቀጣይነት እንዲኖረው መስራት እንደሚያስፈልግም፣ ችግሮች በተሻለ ሁኔታ መፍትሄ የሚያገኙት በሁለቱ ሀገራት መካከል ባለው መልካም ወዳጅነትና ሰላማዊ ግንኙነት ላይ በመመርኮዝ በመሆኑ ይህንን ማድረግ እንደሚገባ፣ ትናንት የተፈጠረው ክስተት በሁለቱ ሀገራት መካከል ያለውን መልካም ግንኙነት የማያሳይና የማይወክል መሆኑን የገለጽንበት ሁኔታ ነው ያለው እና ክስተቱ ምንም እንደው ዝምዳንዶቹ እንዳዲስ ስላደረጉት ነው እንጂ ያለ ነው። ረጅም ድንበር ነው የምንጋራው። ረጅም ድንበር ሲጋራ ደግሞ ህዝቦች እንቅስቃሴ ያደርጋሉ። ሁለቱም ሀገር ህዝቦች ከእንቅስቃሴው ጋር ተያይዞ የሚፈጠሩ መሰል ክስተቶች ናቸው። ትናንትም የተፈጠረው ከዚህ ጋር የተያያዘ ክስተት ነው ማለት ነው።
ይሁንና ሱዳን ትሪቢዩን የተሰኘው ጋዜጣ እንደዘገበው ከተለመደው ውጪ የኢትዮጵያ ሰራዊት በሱዳን ገበሬዎች ላይ ጥቃት ፈጽሟል ሲል የሱዳን መንግስት ለመጀመሪያ ጊዜ ከሷል ይላል። አክሎም ከዚህ ቀደም ማነሳቸው የማይታወቁ የታጠቁ ኃይሎች ተመሳሳይ ጥቃቶች ይፈጽሙ እንደነበረ ሱዳን ትሪቢዩን ይናገራል። አቶ አምሳሉ ይህን በተመለከተ አስተያየታቸውን ሰጥተዋል።
መጠራት አለበት ብለናል። እንግዲህ እነሱ ደረጃ ምናልባት ካለ የሁለቱ ወታደሮች ቁጭ ብለው በሚያደርጉት የማጣራት ስራ የሚታይ ነው የሚሆነው። በእኛ በኩል የተለመደው አይነት ክስተት ነው የተፈጠረው። ሌላም ጊዜም እኮ ተደጋጋሚ ችግሮች ይፈጸማሉ። በነገራችን ላይ በሱዳንና በኢትዮጵያ ብቻ ሳይሆን በአራቱም አቅጣጫ አብዛኛው የኢትዮጵያና የጎረቤት ሀገሮች ድንበር የተካለለ ስላልሆነ መሰል ግጭቶች በሁለቱ ሀገር ድንበር ላይ የሚኖሩ ህዝቦች መሰል ክስተቶች ይፈጠራሉ፣ በየትኛውም አካባቢ ማለት ነው። ይሄ ምንም የተለየ የሚያደርገው ነገር አይደለም። በድንበሩ ላይ ያለው ሁኔታ ልባት ለመስጠት ባለፈው ሁለት ሳምንት የኢትዮጵያና የሱዳን ከፍተኛ የፖለቲካ ኮሚቴ አዲስ አበባ ላይ ተገናኝቶ የመከረበት ሁኔታ ነው ያለው። በቀጣይም ሰኔ ወር ላይ ካርቱም ላይ ተመሳሳይ ውይይት ይካሄዳል። ስለዚህ ረጅም ድንበር እንደመጋራታችን ድንበሩን ጥሩ ለማካለል ጊዜ ይወስዳል። ያንን ለማድረግ የሚያስችል ስራዎች ደግሞ እየተሰሩ ናቸው ያሉት። ልዩ ልዩ ኮሚቴዎች ከዚህ ቀደም የነበሩ አሉ። እነሱም ኢቨንት ፋንክሽናል በማድረግ እዚያው አካባቢ የሚኖረውንም በቱን ሀገር ህዝቦች ባሳተፈና ነባራዊ ሁኔታውን መሰረት ያደረገ በስምምነት ላይ የተመሰረተ ስራዎች በቀጣይ የሚሰሩና ጊዜው ስራዎች ሲጠናቀቁ ደግሞ ያንን የምናደርግበት ሁኔታ ስለሚፈጠር የተለየ ነገር የተፈጠረ አለ ብለን አንወስድም።
ይህ የሁለቱ ሀገሮች መልካም ግንኙነት በዚህ አሁን በተፈጠረውና ምናልባትም ወደፊት ሊፈጠሩ በሚችሉ ተመሳሳይ ግጭቶች ምክንያት ሳይረበሽ የኖረው መልካም ግንኙነት ሊቀጥል እንደሚችል ማረጋገጥ ይችሉ እንደሆነ ቪኦኤ ለአቶ አምሳሉ ጥያቄ ሰንዝሮላቸዋል።
በትክክል ምን ልዩነት አለ? አሁን እኮ እኛ የሚያወጣነው የሆነው የሱዳን ወገኖችን ቁጭ ብለን መወያየት አለብን የሚል እኮ ነው ያለው። በጊዜው ምናልባት በስሜታዊነትም ሆኖ የኢትዮጵያ ወገን ወገን የሚል አይነት ነገር አንተ ቅድም እንዳነሳው የተገለጸ ካልሆነ አሁን ላይ ያለው እኮ የረገበበትና ሰላማዊ የበፊቱ እንቅስቃሴም ያለበት ሁኔታ ነው ያለው እና ምንም አይነት የተለየ ነገር የተፈጠረ አይደለም ያለው። እንደነገርኩ ነው በኢንሲደንቱ ምክንያት ሰዎች ሙተዋል። በአሳዛኝ ነው፣ መፈጠር ያልነበረበት ነው። ከዛ በኋላ ያለው ሰላም እና በጣም የተረጋጋ ሁኔታ ነው ያለው። አሁን
በሱዳንና በኢትዮጵያ መካከል በተለይ በሰሜን ምዕራቡ ክፍል ያለው ድንበር ብዙ ግጭቶች የሚታዩበት አካባቢ እንደሆነ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ወደ ምሽቱ የመጨረሻ ቅንብር ነው የምንሻገረው። አፍሪካ ነክ ርዕሶች። የአፍሪካ ሀገሮች በኮሮና ቫይረስ መዛመትም ሆነ ወረርሽኙን ለመከላከል በተያያዘው ዘመቻ ተሞክሯቸው ከአብዛኞቹ ሀገሮች የተለየ ነው። ከአገሪቱ በወረርሽኙ ክፉኛ የተጠቃችው ሀገር ደቡብ አፍሪካ ስትሆን እስካሁን በወረርሽኙ ሳቢያ ሕይወትን ያጣ ሰው ያልተመዘገበባት ኡጋንዳ ቀደም ሲል የደነገገችውን የእንቅስቃሴዎች እገዳ ማላላት ጀምራለች። ደሴቲቱ ሀገር ሞሪሸስም የኮቪድ-19ን መዛመት የተቆጣጠረች ትመስላለች። የነኚህ ሀገሮች የጤና ሚኒስትሮች ያሉበት ቡድን በቅርቡ ወረርሽኙ በደቀናቸው የተለዩ ፈተናዎች ዙሪያ ለመነጋገር ተገናኝቶ ነበር። በእያሉበትም ዝግጅት ለማድረግ አስፈላጊነት መምከራቸውን ጠቅሳ የአሜሪካ ድምጽ አኒታ ፓውል ከጆሃንስበርግ ያጠናቀረችውን የዚህን ዘገባ ዝርዝር አዳነች ፍሳዬ ለምሽቱ አፍሪካ ነክ ርዕሶች ፕሮግራሟ እንዲህ አቀናብረዋለች።
የኮሮና ቫይረስ የሕክምና ጠቢባን ቫይረሱ ቋንቋን፣ ድንበሮችን ወይም ደግሞ ማንኛውንም አይነት የሰው ልጅ የባህል ይዘትን አይለይም ማለቱን ያዘወትራሉ። ዓለም ዙሪያ እንዳሉት የቫይረሱ አይነቶች ሁሉ ኢላማ ማግኘትን ብቻ ነው የሚያየው። ነገር ግን ኮሮና ቫይረስ ከሶስት ወራት ገደማ በፊት አፍሪካ ከገባበት ጊዜ አንስቶ በተለያዩ ሀገሮች የተለያየ መልክ ይዟል። አፍሪካ ውስጥ 100 ሺህ የኮቪድ-19 በሽተኞች እንዳሉ በቅርቡ ታውቋል። የቫይረሱ የመዛመት ደረጃ ግን የተለያየ ነው። ደቡብ አፍሪካ ከ25,000 በላይ የቫይረሱ በሽተኞች ያሏት ሲሆን ከመዛመቱ ፍጥነትም ጭምር ከአህጉሪቱ ቀዳሚ ቦታ ትይዛለች። አነስተኛዋ የትሮፒካል ደሴት ሞሪሸስ ግን በሀገሪቱ ውስጥ የተያዘ አዲስ የኮሮና ቫይረስ በሽተኛ አልተገኘባትም። ሩዋንዳና ኡጋንዳን በመሳሰሉት ሀገሮች ግን በመቶዎች የሚቆጠሩ የቫይረሱ በሽተኞች እንዳሉ ታውቋል። ሆኖም እስካሁን ባለው ጊዜ የሞተ የለም ተብሏል። የዓለም የጤና ድርጅት የአፍሪካ ክፍል ስራ አስኪያጅ ዶክተር ማትሺዲሶ ሙዌቲ በእነዚህ የተለያየ ይዘት ባላቸው ሀገሮች የቫይረሱን መዛመት ለመግታት በሚደረገው ጥረት የማዕከላዊነትን አሰራር ለማጥበብ ሲል ድርጅቱ ከ10,000 በላይ የሚሆኑ የጤና ሰራተኞችን እያሰለጠነ መሆኑን ገልጸዋል።
Most countries still have fewer than 1,000 reported cases. This means that as governments
አብዛኞቹ የአፍሪካ ሀገሮች ከ1,000 ያነሱ የቫይረሱ ተጋላጮች እንዳሏቸው ነው ያስታወቁ ያሉት። ይህም ማለት መንግስታት የመንቀሳቀስና ሌሎች ማህበረሰባዊ እገዳዎችን እያላሉ ባሉበት ባሁን ወቅት የህብረተሰብ ጤና አጠባበቅ እርምጃዎች መወሰድ ያለባቸው በዋና ከተሞቹ ብቻ ሳይሆን በመላ ግዛቶችም ጭምር መሆኑ እጅግ በጣም አስፈላጊ ነው። ማህበረሰቦች ራሳቸውን የመከላከል ተግባሮችን እንዲያከናውኑ ማበረታታት ያስፈልጋል። በእኛ በኩል ደግሞ የጤና ጥበቃ ስርዓትን በማጠናከርና ለህዝቡ አስፈላጊ የሆኑ አገልግሎቶችን በማቅረብ መቀጠል አለብን።
የሞሪሸስ የብሔራዊ ጤናና ደህንነት ሚኒስትር ዶክተር ካሌሽ ኩማር ሲንግ ጃጉትፓል ሀገሪቱ የኮሮና ቫይረስን በመግታት ተግባር ስኬት ያገኘችው ወሳኝ የሆነውን ዝግጅት በማድረጓ ነው ብለዋል።
ሞሪሸስ registered the first cases of COVID-19 in March. Our monitoring
ሞሪሸስ የመጀመሪያውን የኮቪድ-19 ህመምተኛ የመዘገበችው መጋቢት ላይ ነው። የክትትልና የዝግጁነት የተግባር እቅዳችን ባለፈው ጥር ነበር የተነደፈው። የኮሮና ቫይረስን ጉዳይ በየቀኑ የሚከታተለውን ከፍተኛ ኮሚቴ የሚመሩት ጠቅላይ ሚኒስትሩ ራሳቸው ናቸው። ይህ መንግስት የኮሮና ቫይረስ መዛመት የደረሰበትን ደረጃ በየቀኑ ለመከታተልና እርምጃዎችን ተግባራዊ እንዲያደርግ ይረዳዋል።
ደቡብ አፍሪካ ውስጥ የኮሮና ቫይረስ መዛመት እየጨመረ ቢሆንም ቤተ እምነቶች ባነሱ የሰዎች ብዛትና ጥንቃቄ በተመላበት ሁኔታ እንዲከፈቱ ሊፈቀድ ነው። የጤና ጥበቃ ሚኒስትር ዶክተር ዶይሊን ኪዚ በተናገሩት መሰረት ቤተ እምነቶችን በመሳሰሉት ተአማኒ ተቋማት መጀመሩ ደቡብ አፍሪካውያን ከቫይረሱ ጋር እንዴት ለረጅም ጊዜ ለመኖር እንደሚችሉ ለማስተማር የታቀደ ስትራቴጂ ነው።
It has become clear that we are likely to have this pandemic.
ይህ ወረርሽኝ ከአንድ ዓመት በላይ ለሆነ ጊዜ ምናልባትም ለሁለት ዓመታት ያህል ሊዘልቅ እንደሚችል ግልጽ እየሆነ መጥቷል። ስለሆነም በሂደቱ ገደቦችን የማላላት ደረጃ ሊኖር እንደሚችል መገንዘብ ያስፈልጋል። እያንዳንዱ የማህበረሰባችን ክፍል በማህበራዊ በጠባይና በአኗኗር ለውጥ ላይ እንዲያተኩር ማነሳሳት መጀመር ያስፈልጋል።
በምስራቅ አፍሪካ የተሀገሩ ኡጋንዳ ደግሞ ከ300 ያነሱ የኮቪድ-19 በሽተኞች እንዳሉ ተገልጿል። የሀገሪቱ የጤና ጥበቃ ሚኒስትር ዶክተር ጀናሰን የሀገሪቱ የጤና ጥበቃ ስርዓት በሌሎች አደገኛ የወረርሽኝ አይነቶችም የተሞላ መሆኑን ገልጸዋል።
ዩጋንዳ has had opportunity to have several outbreaks.
from the year 2000 to date.
ዩጋንዳ ብዙ ወረርሽኞች ተፈራርቀውባታል እንደ አውሮፓውያን አቆጣጠር ከ2000 ዓመተ ምህረት ወዲህ ባለፉት 20 ዓመታት ውስጥ ማለት ነው ቢያንስ 6 ጊዜ የኢቦላ ወረርሽኞች ተነስተዋል ወደ 5 ጊዜ ደግሞ የማርበርግ ቫይረስ በሽታ ተዛምቷል ሌሎች በርካታ ወረርሽኞችም ገብተዋል እነዚህ ወረርሽኞች ታዲያ አቅም እንድንገነባ አድርገውናል ወረርሽኞች ሲከሰቱ በቀላሉ ልናንቀሳቀሰው የምንችለው የህክምና ስርዓት እንዲኖረን ረድቶናል
በአፍሪካ የዓለም የጤና ድርጅት ስራ አስኪያጅ ዶክተር ማትሲዲሶ ሙየሲ አፍሪካ ያሉት የኮቪድ-19 በሽተኞች ከሌሎች በዓለም ዙሪያ ያሉት ሀገሮች ጋር ሲነጻጸር ያነሱ ቢሆኑም ቫይረሱ ለመኖር ካለው ፍላጎት ምንጊዜም ቢሆን ወደ ኋላ አይልም እኛም መዘናጋት የለብንም በማለት አስገንዝበዋል። አድማጮች በአፍሪካ ስላለው የኮቪድ-19 ሁኔታ የተጠናከረው ዝግጅት ዛሬ አብቅቷል። ሳምንት በሌላ ርዕስ እንገናኝ። ደህና ቆዩን።
የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳብ ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከዋና አዘጋጇ ተታበላቸው እንዲሁም ከተቀሩት ባልደረቦቻችን ጋር በመሆን በዚሁ እንሰናበታለን። ነገ ማክሰኞ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። በእኛ በኩል ግን ሰላም ደህና አደሩ። Thank you.